የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ሰኞ ግንቦት 26 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። በኢትዮጵያ የተለያዩ ቦታዎች የኮሌራ ወረርሽኝ መነሳቱ ተሰምቷል።
በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሪዮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ችለናል።
የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር በየነ ሞገስ ናቸው። ዝርዝሩን ካፍታ ቆይታ በኋላ እናሰማችኋለን።
ወደ ተለያዩ የኢትዮጵያና የዓለማችን ክፍሎች የሚወስዱትን ሌሎች ጥንቅሮችንም ይዘናል። ጽዮን ግርማና ሀብታሙ ስዩም ፕሮግራሞቹን በመምራት አብረናችሁ እናመሻለን። ጋቢና ቪኦኤ ዜና እናስቀድም።
ከሜላኒያ ጋር ሆነን የሞቀ የኢዳል ፍጥር ሰላምታ እናስተላልፋለን ሲሉ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የበዓሉን መልእክት አስተላልፈዋል። በተቀደሰው የሮመዳን ጾም ማብቂያ ላይ ሙስሊሞች ኢድን በጸሎትና በማሰላሰል ያከብሩታል። ይህ የተቀደሰ ዕለት በዩናይትድ ስቴትስና በዓለም ዙሪያ ባሉ ሙስሊሞች ሁሉ በደህንነት የሚኖሩትን የመርዳት ተግባሩን ለማደስ በአምላክ ላይ ያላቸውን እምነት ለማጠርና በእምነታቸው ለመጽናት እንዲሁም ከሌሎች ጋር ግንኙነታቸውን ለማዳበር እድል ይሰጣቸዋል። ይህም በዓል ለሚያከብሩ ሁሉ ደስታና ሰላም እንዲሆንላቸው ተስፋ እናደርጋለን። በዓለም ዙሪያ ያሉት ማህበረሰቦች የአምላክን የበዛ የፍቅር መባረክ፣ ይቅርባይነትና በጎነት እንዲሰማቸው እንጸልያለን ሲሉ ፕሬዚዳንት ትራምፕ መልእክት ካስተላለፉ በኋላ ኢድ ሙባረክ ብለዋል።
እስራኤል በሶሪያ የአየር ሰፈር ላይ ባካሄደችው የአየር ድብደባ አንድ ወታደር ሲገደል ሁለት እንደቆሰሉ፣ አንድ የመሳሪያ መጋዘን ደግሞ እንደወደመ የሶሪያ መንግስት ሚዲያ ዘግቧል። በማዕከላዊ ሆምስ ክፍለ ሀገር በሚገኘው ቲ4 በተባለው የአየር ሰፈር ጥቃት የተፈጸመው እስራኤል በጎላን ጉብኝታቸው ላይ የአየር ድብደባ ካካሄደች ከሰዓታት በኋላ ነው። እስራኤል በአየር ሰፈሩ ላይ የተካሄደ ስለተባለው የአየር ድብደባ የተናገረችው ነገር የለም። በጎላን ጉብኝታቸው ላይ ስለተፈጸመው ድብደባ ግን ባለፈው ቅዳሜ ሌሊት ከሶሪያ ለተተኮሰው ሮኬት ምላሽ ነው ብላለች። የሶሪያን የሰብአዊ መብት ጉዳይ የሚከታተል ቡድን እንደሚለው ከሆነ እስራኤልን በጎላን ጉብታዎች ላይ ባካሄደችው የአየር ድብደባ የሶሪያ ወታደሮችና የውጭ ተዋጊዎች የሚገኙባቸው 10 ሰዎች ተገድለዋል ነው።
ሶሪያ፣ ሩሲያና ኢራን ኢድሊብ የተባለውን የሶሪያ ክፍል ሀገርን መደብደባችሁን አቁሙ ሲሉ ፕሬዚዳንት ዶናልድ ትራምፕ ጠይቀዋል። የቦምብ ድብደባው የብዙ ንጹሐን ሲቪሎችን ሕይወት እያጠፋ ነው። ዓለም ይህን ፍጅት እየታዘበ ነው። ምንድን ነው ጥቅሙ? ምን ያስገኝላቸዋል? አቁሙ እንጂ ሲሉ ትናንት ፕሬዚዳንት ትራምፕ በትዊተር መልእክት አስተላልፈዋል። ኢድሊብ ከቱርክ ጋር በሚያዋስነው ድንበር በሰሜናዊ ምዕራብ ሱሪያ የሚገኝ ክፍለ ሀገር ነው። ፕሬዚዳንት በሽር አልአሳድ ከስልጣን ለማስወገድ የሚዋጉት አማጽያን የሚቆጣጠሩት የመጨረሻው ግዛት ነው። በተከፈተባቸው ጥቃት ምክንያት ሌሎችን የሀገሪቱ ግዛቶችን አስረክበው ኢድለብ አካባቢ መሰብሰባቸው ታውቋል።
ፕሬዚዳንት ትራምፕ ብሪታንያ በሚገኙበት በአሁኑ ወቅት ልዩ የሚባለው የዩናይትድ ስቴትስና የብሪታንያን ግንኙነት ትኩረት መሳቡ አልቀረም። ዩጎቭ የተባለው ድረገጽ መለኪያ ተቋሙ በቅርቡ ባወጣው ቁጥር መሰረትም ከብሪታንያ ሕዝብ 67% የሚሆነው በፕሬዚዳንት ትራምፕ ላይ አሉታዊ አመለካከት አለው። ፕሬዚዳንት ትራምፕ ወደ ብሪታንያ ከመጓዛቸው 2 ቀናት በፊት የአሜሪካ ድምጽ ዘጋቢ የለንደን ነዋሪዎችን አነጋግሮ ባገኘው ምላሽ የፕሬዚዳንቱን ተግባር እንደማይደግፉ ገልጸዋል። ቴድ ሆልምስ የተባሉ ሰው ነገራቸው ሁሉ መጥፎ ነው፣ በዛ ላይም ይዋሻሉ፣ በጣም መጥፎ ሰው ናቸው ብለዋል። ሃና ዚላቲካቫ የተባሉ ሴት ደግሞ የሚያሳዩትን አይነት ባህሪ የሚታይባቸውና የሚናገሩትን አይነት የሚሉን ሰው እንዴት ወደ ፖለቲካ ውስጥ እንዲገቡ ይፈቀዳል ሲሉ ጥያቄን አንስተዋል። ብሪታንያን መጎብኘታቸውን በሚመለከት ግን 46% ሲደግፉ 40% እንዲሰረዝ መፈለጋቸውን የዩጎቭ አሃዝ አመልክቷል። አድማጮች ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ጉዳይ እናምራ። በኢትዮጵያ አራት ክልሎች ትግራይ፣ ኦሮሚያ፣ ሶማሌና አማራ እንዲሁም አዲስ አበባ የኮሌራ ወረርሽኝን መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ኢንስቲትዩቱ በሰጠው መግለጫ እንዳስረዳው 366 በሚሆኑ ህሙማን ላይ የበሽታው ምልክት ሲታይ 15 የሚሆኑት በተያያዥ ህመሞች መሞታቸው ተገልጿል። ሙክታር ጀማል ተጨማሪ ዝርዝር አለው።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እንዳስታወቀው የኮሌራ ወረርሽኝ በአማራ፣ በኦሮሚያ፣ በትግራይ፣ ሶማሌ ክልል እንዲሁም በአዲስ አበባ አንዳንድ አካባቢዎች መከሰቱን ትላንት ባወጣው መግለጫ አስታውቋል። ኮሌራ አጣዳፊ ተቅማጥና ትውከት በማስከተል በሰውነት ውስጥ የሚገኘውን ፈሳሽ አሟጦ አቅምን በማዳከም በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ተገልጿል። በኦሮሚያ ክልል በምዕራብ ሐረርጌ ዞን በጭሮና ኦዳቡልቱ እንዲሁም በበዴሳ ከተማ፣ በትግራይ ክልል በምስራቃዊ ዞን ከልታ አውላዕሎ ወረዳ፣ በአዲስ አበባ ከተማ በአቃቂና በአዲስ ክፍለ ከተማ የበሽታው ምልክት ታይቶባቸው እየታከሙ መሆኑ ታውቋል። የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ መጎስ ስለ ተላላፊ በሽታው ዛሬ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ይህም ብለዋል።
ሶማሌ ክልል ላይ 33 ሰዎች ላይ የተከሰተ ሲሆን በናሙና ግን ማረጋገጥ አልተቻለም። ይህም ደግሞ የሆነበት ምክንያት በወንዝ ሙላት ምክንያት ባለሙያቻችን ሰዎቹ ናሙና መወሰድ በሚችልበት ጊዜ ሕክምና ከመውሰዳቸው በፊት ስለሆነ ናሙና መወሰድ ያለበት ሕክምና ከወሰዱ በኋላ ስለተወሰደ አሁን አብራሳዊ መርመራ አልቻለም። ስለማረጋገጥ እንኳን ሆኑ
የበሽታውን መንስኤ ለማረጋገጥ ከታካሚዎች በተወሰደ ናሙና የላብራቶሪ ምርመራ ተደርጎ ወረርሽኙን ያስከተለው ቪብሮ ኮሌራ የተሰኘ ባክቴሪያ መሆኑን የገለጹት ዶክተር በየነ ሞገስ የመጸዳጃ ቤት አጠቃቀም፣ የመመገቢያ የመጠጫና የውሃ ማስቀመጫ እቃዎች ንጽህና ጉድለቶች የበሽታው መንስኤ መሆናቸውን ዶክተር በየነ ሞገስ አሳስበዋል።
በተወሰኑ ናሙናዎች ላይ የላብራቶሪ ምርመራ ለማድረግ ችለናል። በዚህም በአማራ ክልል አንድ ናሙና ላይ ኮሌራ ቪብሪዮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ የሚያመጣው እሱ እንደሆነ አጣራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ ሐረርጌ ዞን ኦዳቡልቱም ወረዳና ሽሮ ወረዳ እንዲሁም በበዴሳ ከተማ አሁን ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላብራቶሪ ከተመረመሩ በኋላ ከመረመርናቸው 8 ናሙናዎች ውስጥ 5ቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን 6 በሽታው የተያዙ ወይም አጣዳፊ ተቅማጥና ትውከት ያለባቸው ሰዎች ነበሩ። ከእነሱ የላብራቶሪ ናሙና ወስደን በመረመርነው መሰረት አንዳቸው ላይ ያው አንድ ሰው ላይ ወይም አንድ ሰው ናሙና ላይ ቪብሪዮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ የማስቆንት እነዚህ ሰዎች ህመም ያስከተለባቸው ማረጋገጥ ችለናል ማለት ነው።
በማንኛውም የቤተሰብ አባልና በአካባቢው ባሉ ሰዎች ላይ ምልክቱ ሲታይ በፍጥነት ወደ ሕክምና ማዕከል መውሰድ እጅግ አስፈላጊ መሆኑን ያሳሰቡት ዶክተር በየነ ወረርሽኙ በተከሰተባቸው ወረዳዎች የፈጣን ሕክምና ቡድን ተሰማርቶ ለዚህ አገልግሎት ብቻ በተቋቋመ ጊዜያዊ የሕክምና ማዕከል ሕክምና እየተሰጠ መሆኑንም ተናግረዋል።
በአጠቃላይ እንደ ሀገር አሁን 366 እስከ ትላንትና ድረስ ባሉ 366 ሰዎች እንግዲህ ይህ ምልክት ታይቶባቸዋል ማለት ነው። በአማራ ክልል 197፣ በኦሮሚያ 122፣ በአዲስ አበባ 6፣ በሶማሌ 33፣ በትግራይ ደግሞ 8 ሰዎች የበሽታው ምልክት ታይቶባቸዋል ማለት ነው።
ምናልባት የነፍስ መጥፋትን በተመለከተ የተከሰተ የሞት አደጋ አለ ዶክተር?
እንግዲህ የሞቱ ሰዎች አሉ። ይህም በሁለት ነገር ማየት ያስፈልጋል። እኛ እንደ ኢንስቲትዩሽን እያን ያለ ነው በፋሲሊቲ ናቸው ጤና ተቋማት ጋር ያሉቸው ወይም ደግሞ ምርመራ ተረምዶላቸው አሰት መሆኑ ተረጋግጦ የሞቱበትን ምክንያት ያላቸው አምስት ሰዎች አሉ። እንግዲህ ከሁሉም ክልል የተውጣጣ ነው የምነግርህ። በአጠቃላይ ግን 15 ሰዎች በኮሚኒቲ ማህበረሰብ ውስጥ እያሉ እንግዲህ ህይወታቸው ያለፉ ሰዎች አሉ። እነሱ ግን በምን ይሞቱ በምን በእኛ በኩል በቂ ማስረጃ የለንም። ግን ከክልሎች ይህን ያክል ሰዎች እንደሞቱ መረጃ ደርሷል። አማራ ክልል 14፣ በኦሮሚያ ክልል ደግሞ 1።
ህብረተሰቡ ወረርሽኞችን ለመከላከልና ለመቆጣጠር በሚደረገው ጥረት ምግብ ከማዘጋጀት ከማቅረብና ከመመገብ በፊት ከመጸዳጃ ቤት መልስና ሕፃናትን ካጸዳዱ በኋላ እጅን በሳሙና መታጠብ አስፈላጊ መሆኑን መክረዋል። ለማንኛውም አገልግሎት የሚውሉ የቧንቧ፣ የጉድጓድ፣ የምንጭና ከወንዝ የተቀዳ ውሃ በውሃ ማከሚያ ዘዴ ወይንም ውሃ ላይ መድኃኒት በመጨመር ወይም በማፍላት መጠቀም እንዳለበት ዶክተር በየነ ሞገስ አሳስበዋል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከላ አሜሪካ ራ ጋቢና
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ የፍትህ መጓደል ለቀነሰና የፍትህ ናፋቂዎችን ጥያቄዎች ለመመለስ ጥረት መጀመሯ ተሰምቷል። የፌዴራል ጠቅላይ ፍርድ ቤቶች ፕሬዚዳንት መዓዛ አሸናፊ ከሰሞኑ ከአሜሪካ ድምጽ ጋር ባደረጉት ቆይታ የህግና ፍትህ ማሻሻያዎች እየተደረጉ ስለሆኑ መጥቀሳቸው ይታወሳል። እነዚህ የህግና ፍትህ ማሻሻያዎች ከሚመለከታቸው ወገኖች መካከል ጠበቆች ይገኙበታል። የጠበቆችን ሙያ ነጻነትና የፍትህ ጋርነትን ያጎለብታል የተባለ ረቂቅ ህግ ለውሳኔ እንደተመራም የሚመለከተው ኮሚቴ አባል የሆኑት አቶ ቴድሮስ ምህረቱ ተናግረዋል። አቶ ቴድሮስ አዲሱን ረቂቅ የማዘጋጀት ሂደቱ ምን እንደሚመስልና ረቂቁ ለጠበቆች ስለያዘው መልካም ዜና ለሀብታሙ ስዩም ነግረውታል። በመቀጠል ይቀርባል።
የልምድ ማነስ፣ የሙያ ነጻነትና መሰል ችግሮች እንደፈተኑት በተደጋጋሚ የተነገረለት የኢትዮጵያ ፍትህ ስርዓትን ለማሻሻል የሚያግዝ ለምሁራዊና ልምድ ቀመስ አበርክቶት የተመረጠ አማካሪ ምክር ቤት ከተመሰረተ ሰነባብቷል። ምክር ቤቱ ካቀፋቸው ኮሚቴዎች አንዱ የህግ ባለሙያዎችን ወይም ጠበቆችን በሚመለከት የህግ ማሻሻያ እንዲያረቅ የተመረጠው ኮሚቴ ይገኝበታል። የኮሚቴው አባል የሆኑት አቶ ቴዎድሮስ ምህረት ኮሚቴው ካለመንግሥት ጣልቃ ገብነት በፍጹም ነጻነት ተልእኮውን ለመፈጸም ጥረት ሲያደርግ እንደሰነበተ ይናገራሉ።
አሁን ህጉ የተረቀቀበትን መንገድ ስናይ ከዚህ በፊት ከነበረው በጣም የተለየ ነው። የተለየ የሚያደርገው በመጀመሪያ ጥናቱ እንዲካሄድ የተደረገው በባለሙያዎች ነው። ቀጥታ እንዲመነጭ የተደረገው የመንግስት የራሱ ባለሙያዎች ወይም ኤክስፐርቶች ሳይሆን የሚመለከታቸው በዚህ ይህንን ህግ በበቂ ሁኔታ ለማመንጨት የሚያስችል ወይም ለመቅረጽ የሚያስችል ብቃት አላቸው ተብለው የታመነባቸው ሰዎች ያሉበት ኮሚቴ እንዲያመነጨው ነው የተደረገው። ከዚህ ይጀምራል። ከዛ በተጨማሪ የፖሊሲ ውሳኔዎችንም በተመለከተ የአማካሪ ምክር ቤቱ ውሳኔ እንዲሰጥባቸው ነው የታሰበው። ከዚህ በተጨማሪ በተቻለ መጠን አሰራሩ ሙያዊ እንዲሆን ተደርጓል። በዚህ መልክ ስሩ ወይም ይሄን አድርጎ ይሄን ክተቱ ይሄን ጨምሮ ይሄን አውጡ የሚል እስካሁን ምንም አይነት ጣልቃ ገብነት የለም።
የፌዴራል ፍርድ ቤቶች ጠበቆች ፍቃድ አሰጣጥ ምዝገባ አዋጅ ቁጥር 199/1992 የተሰኘው ነባር ሕግና መሰሎቹ ለጠበቆች የጥብቅና ፍቃድ የመስጠትም ሆነ የመንጠቅ ስልጣን የሰጡት ለፍትህ ሚኒስቴር ነበረ። ይህ ስልጣን ለመንግስታዊ ተቋም በጥቅል መሰጠቱ በተለያዩ ፍርድ ቤት ሙግቶች እንደ ሌላኛ ጎን ተሟጋች የሚቀርቡ ጠበቆች በነጻነት ስራቸው እንዳይሰሩ የሚያደርግ መንፈስ ስለመፍጠሩ በተለያዩ ጊዜያት በቅሬታ መልክ ተነስተዋል። አዲሱ ረቂቅ ይህንን የሚለውጡ አሰራሮችን እንዳቀፈ አቶ ቴዎድሮስ ያስረዳሉ።
አሁን በዋናነት እንደ ችግር የሚለየው የሙያውን ነጻነት ማረጋገጥ ስለሆነ ይህ ደግሞ በአብዛኛው የተያያዘው ፍትህ ሂደት አንዱ ተከራካሪ ወገን የሆነው አቃቢ ሕግ ፈቃድ የሚሰጥበት አሰራር ነው ያለው። ይሄ መቀየር አለበት የሙያውን ነጻነት ለማረጋገጥ። ስለዚህ ሙያውን ማይቆጣጠረው ከዚህ አሰራር የምንወጣ ከሆነ ማይቆጣጠረው የሚለው አንዱ ነው ሕጉ መፍትሄ ይሰጠዋል ተብሎ የሚታሰበው። እስካሁን ባለው ሀሳብ ያው በረቂቅ ደረጃ ያለው ሀሳብ ሙያው በጋራ በግልና በመንግስት ጥምረት ወይም ኮሬጉሌሽን በሚባለው እንዲሆን ነታሰበው። በየሀገሩ የተለያየ አይነት የሙያውን መቆጣጠሪያ መንገዶች አሉ። ለምሳሌ በዚህ ሀገር እንደሚታወቀው ፍርድ ቤቶች ፈቃድ የሚሰጡበት ሁኔታ አለ። አንዳንድ ሀገሮች የሙያ ማህበራት ራሳቸው ይሰጣሉ፣ ሙያውን የሚቆጣጠራሉ። አንዳንድ ሀገራት ደግሞ የተለየ ተቋም ያቋቁማሉ። አሁን እየቀረ የመጣውና ነገር ግን በተወሰኑ ሀገሮች አሁንም የሚታየው በእኛ ሀገር እንዳለ ሁሉ መንግስት ፈቃድ የሚሰጥበት ሁኔታ አለ። በዓለም ላይ ያሉትን ጥሩ ተሞክሮች ወይም ቤስት ፕራክቲስ አይተናል። ሙያውን በሚመለከት በዓለም አቀፍ ደረጃ የወጡ ስታንዳርዶችንም አይተናል። እንደዚሁም በዚህ ነጥብ ላይ የተደረጉትን ጥናቶች እንደዚሁ አይተን በእኛ በኩል ጥሩ ነው ብለን ያገኘ ነው የኮሬጉሌሽን የሚባለው ወይንም መንግስት በሚያወጣው ህግ የሙያ ማህበር ተቋቁሞ ሙያውን የሚቆጣጠርበት አሰራር መዘርጋት ነው የሚል ነው።
ጠበቆች በግል እንዲንቀሳቀሱ ይፈቅድ የነበረው ነባሩ ህግ በአንጻሩ ግን በሌሎች ሀገራት እንደሚታየው የጠበቆች ማህበር ወይንም ሎው ፈርም እንዳይመሰረት ደንቃራ ሆኖ ስለመባጀቱ ይነሳል። አዲሱ ረቂቅስ
እስካሁን ሙያው አገልግሎት የሚሰጠው በግለሰብ ጠበቆች በሚሰጥ ፈቃድ ነው። ይህ ከብዙ ነገር አንጻር ችግር አለው። አንደኛ ከባለሙያው አንጻር ብንጀምር ባለሙያው ያለ ረፍት እንዲሰራ ያደርገዋል። ሙያው የሚጠይቀው ትብብር፣ የሙያ ቅንጅት የመሳሰሉት እንዳይኖር ያደርጋል። ከመንግስት አንጻርም ብናየው ቁጥጥሩ እያንዳንዱን ፈቃድ የተሰጠውን ሰው በግል ከመቆጣጠር ጋር የተያያዘ ስለሚያደርገው ቁጥጥር ስራውን ከባድ ያደርገዋል። ከተጠቃሚዎች አንጻር ብናይ አንደኛ ከአንድ ግለሰብ ጋር የሚያደርጉት ስምምነት አንድ በዛ ግለሰብ ላይ የሚደርሰው ነገር በሙሉ ተጎጂ ያደርጋቸዋል። ቀጣይነት ያለው አገልግሎት ከመስጠት አንጻር በቂ ዋስትና አይሰጣቸውም። የተለያየ ሙያ ያላቸው ደግሞ የህግ ባለሙያዎች ተሰብስበው የሚሰጡትን አገልግሎት እንዳያገኝ ያደርገዋል። እንግዲህ መዘርዘር እንችላለን። እነዚህን ሁሉ ችግሮች ለማስወገድ ጠበቆች በጋራ ሆነው የሚሰሩበት ስርዓት መኖር አለበት የሚለው ላይ ልዩነት የለም።
የህግና ፍትህ ማሻሻያ አማካሪ ምክር ቤቱ በኮሚቴው የቀረበለትን ግኝት አካቶ ረቂቅ ህጉን አዘጋጅቷል። ከተወሰኑ የውይይት አፍታዎች በኋላ ቀጣዩ ሂደት ረቂቁ ወደ ህግነት ይለወጥ ዘንድ የተወካዮች ምክር ቤት አባላት ድምፅ ይሰጡበት ዘንድ ማቅረብ ነው።
Sararam Gabina VOA
Shirin Gabina Blashangul 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 Zagabina Zagabina Blashangul
Kagabina gar selonachu namasegnalen admachochachin zigijitachin iketlal. በቅርቡ የአሜሪካ ኤምባሲ ያዘጋጀው ለሰላም ቆማለሁ የተሰኘ የአጫጭር ፊልሞች ውድድር ተካሂዷል። ከ127 በላይ ፊልሞች በውድድሩ የተሳተፉ ሲሆን ከአሸናፊዎች መካከል ከአንድ እስከ ሶስተኛ ደረጃ የወጡትን ወጣቶች ከዛሬ ጀምሮ በተከታታይ ስላሸነፉበት ፊልም ይዘትና ስለ ውድድሩ እንዲነግሩን ይሆናል። ለዛሬ ሶስተኛ ደረጃን ያገኘው ቃል ኪዳን አበራ ይህንም ብሎናል።
እኔ ቃል ኪዳን አራያ እባላለሁ። የፊልም እና የፎቶግራፍ ባለሙያ ነኝ። አሜሪካ ኤምባሲ በዚህ ዓመት ባዘጋጀው የፊልም ውድድር ላይ አናጺ በሚለው የፊልም ርዕስ ነው የተወዳደርነው። አናጺ የሚለው የፊልም ርዕስ ጭብጡ በዋናነት ሁለት ወንድማማቾች መካከል የነበረ ጸብ በአንድ አናጺ ምክንያት ያጸብ ወደ ሰላም ሲቀየር የሚያሳይ ፊልም ነው።
ያ የምትመለከተው ቤት የወንድሜ ቤት ነው። ይህ የምትመለከተው ገደል ደግሞ በፊት እሱን ወደ እኔን ወደ እሱ የሚወስድ ነበር። አሁን ግን ተጣልተናል። አይኑን ማየት አልፈልግም። ስለዚህ ጋር ምን ታደርግልኛለህ? ፈለቅ ያላጠት ትሰራልኛለህ ማለት
አናጺ በሚል ርዕስ የሰራነውን የፊልም ሀሳብ በተለያየ አጋጣሚ የሰማሁት ኢትዮጵያዊ ታሪክ ነበረ። በተለያዩ ሚዲያዎች በተለያዩ መጽሐፎች ስለ ሰላም በሚወራበት ጊዜ የሚጠቀስ ታሪክ ነበረ እና ይህንን ታሪክ ወደ ፊልም ስክሪፕት ቀይረን የራሳችንንም የፊልም ኤሌመንቶች ታሪኩንም በደንብ ይገልጹልናል ብለን የምናስባቸውን የተለያዩ ሀሳቦችን ጨምረን ብንሰራው ሞር መግለጽ የፈለግነውን ለሰላም ቆማለሁ የሚለውን ኮንሰፕት በደንብ መግለጽ እንችላለን ብለን አሰብን። እኔ ነበርኩኝ ሀሳቡን ሰሌክት ያደረኩት። ከዛ በኋላ ወደ ፊልም ስክሪፕት ተቀየረ፣ ወደ ፕሮዳክሽኑንም ሰራ ነው ማለት ነው። እና ከባድ ነው በሶስት ደቂቃ አንድ ፊልም ሀሳብ መግለጽ። ነገር ግን በደንብ ጊዜ ከተወሰደበት በደንብ ከታሰበበት መስራት ይቻላል።
እንዴ አንተ ምን ማድረግ ነው? ይህን ሰውዬ ማየት አልፈልግም። እዚህ ጋር አጥር ስራልኝ አልኩ እንጂ ድልድይ ስራልኝ ብያለሁ። ቅድም ስነግር ገብቶኛል አላልከኝም እንዴ? ይህን ሰውዬ ምን ማየት አልፈልግም፣ አጥር ስራልኝ ነው እንጂ አልኩ ድልድይ ስራልኝ አላልኩ።
አዎ በጣም ትልቅ ጥቅም አለው። እንደምታውቀው ኢትዮጵያ ውስጥ ፊልምን የሚያበረታታ የፊልም ባለሙያዎችን ደግሞ የሚያነቃቃ ፕሮግራም ትንሽ አነስ ይላል። የፊልም ውድድሮች በብዛት የሉም። እንደዚህ የፊልም ፌስቲቫሎች የፊልም ባለሙያዎች ፊልሞቻቸውን ሰርተው የሚያሳዩበት መድረኮች የሉም። እንደገና ስለ ፊልም የሚወራባቸው መድረኮች ትንሽ አነስ ይላሉ እና የአሜሪካ ኤምባሲም ይህንን ችግር ተረድቶ ይመስለኛል ከተወሰኑ ዓመታት በፊት በተለይ ወጣት የፊልም ባለሙያዎችን የሚያበረታታ እነሱንም ኢንካሬጅ የሚያደርግ አንድ ፕላትፎርም ክሬት አድርጓል። አጫጭር ፊልሞችን የተወሰነ ሀሳብ ሰጥተው አጫጭር ፊልሞችን ሰርተው እንዲወዳደሩ ብዙ ባለሙያዎች ይህ እድል በመከፈቱ ምክንያት ራሳቸውን ማስተዋወቅ ችለዋል፣ እውቀታቸውንም ማዳበር ችለዋል። ከተለያዩ ባለሙያዎች ጋር መገናኘት የሚችሉበትን መድረክ ፈጥረዋል። የፊልም ሙያ እንደሚታወቀው ብቻችንን ወይም አንድ ሰው ብቻውን የሚሰራው አይደለም፣ የብዙ ሰዎች ስብስብ ውጤት ነው። ስለዚህ ከሰዎች ጋር እንዴት መስራት እንዳለብን አውቀናል። ፊልም በሰራን ቁጥር እንደገና ሽልማቱም ራሱ ቀላል የሚባል አይደለም። ሽልማቱ አይማክ ኮምፒውተር ነው።
አሁን ደግሞ ለአፍታ ከኢትዮጵያ ወጣ ብለን ወደ ጎረቤት ኬንያ ሀገር እንዝለቅ። ኬንያ የመገበያ ገንዘብ ለውጥ ስለማድረጓ ተሰምቷል። በአዲሱ ለውጥ ኬንያ ስትጠቀምባቸው የነበሩ በርካታ የብር ኖቶች በአዲስ እንዲቀየሩ ተወስኗል። ገልሞ ዳዊት።
ፕሬዚዳንት ኡሁሩ ኬንያታና የኬንያ ማዕከላዊ ባንክ ገዢ ፓትሪክ ንጆሮጌ አዲስ የሺሊንግ ኖቶችን ለሕዝብ ያስተዋወቁ ሲሆን ከዚህ በፊት አገልግሎት ላይ ይውሉ የነበሩ የ50 የ100 የ200 የ500 እና የ1000 ሺሊንግ ኖቶች መለወጣቸው ታውቋል። ይህ ገንዘብ ለውጥ የታወጀው ባለፈው ቅዳሜ ሀገሪቱ ነጻነቷን ባከበረችለት ሲሆን የማዕከላዊ ባንክ ገዢ ሚስተር ንጆሮጌ አዲሱ የመገበያያ ኖቶች የኬንያን ባህል የሚያስተዋውቁ፣ እውቀትን ለተተኪው ትውልድ ለማስተላለፍ የሚረዱና ኬንያን ከዓለም አቀፉ ማህበረሰብ ልዩ የሚያደርጓትን ምልክቶችና አርማዎች የሚያሳዩ ናቸው ብለዋል።
The new bank notes will circulate alongside those previously issued but not withdrawn. However, we have assessed the grave concern that our large bank notes, particularly the older 1,000 shillings series, they are being used for illicit financial flows in Kenya and also other countries in the region. Most recently, we have seen the emergence of some counterfeits. These are grave concerns that would jeopardize proper transactions and the conduct of commerce in our currency. To deal conclusively with these concerns, all the older 1,000 shilling series shall be withdrawn.
ወደ ቀጣዩ ዘገባና ምራድ ማጮቻችን አሁን ወደ ትግራይ ክልል እናቀናለን። የትግራይ ወጣቶች ማህበር በኢትዮጵያ የሰላምና ዲሞክራሲያዊ ግንባታ ላይ አደጋ እንጃቧል ማለቱ ተሰምቷል። ከሰሞኑ ባደረገው ጉባኤ ላይ ነው ማህበሩ ይህን ያለው። ሌሎች በጉባኤው ላይ የተነሱ ሐሳቦችን ሙልጌታ ጽባ እንደሚከተለው ይነግረናል።
በኢትዮጵያ የሰላም የልማትና የዲሞክራሲ ግንባታ ላይ አደጋ አንዣቧል ሲል የትግራይ ወጣቶች ማህበር ቦርድ ሊቀመንበር አስታውቋል። ሊቀመንበሩ አቶ ተክላይ ገብረ መድህን በ9ኛው የክልል ወጣቶች ማህበር ጉባኤ ላይ ባደረገው ንግግር የትግራይ ወጣቶች ጠቃሚ ያላቸውን ውሳኔዎች ማሳለፍ እንደሚጠበቅባቸው አሳስበዋል። በኢትዮጵያና በኤርትራ መካከል የተፈጠረው ሰላም ለሁለቱም ሀገሮች ወጣቶች ከፍተኛ ጥቅም እንዳለው ያመለከተው ሊቀመንበሩ አቶ ተክላይ መንግስታቱ የሰላሙ ግንኙነት ነትና እንቅስቃሴ ዘላቂ እንዲሆን እንዲሰሩ ጠይቋል።
ተጋሩ ናብ ኣስመራ ከይዶም ኤርትራውያን ናብ መቐለ መጺኦም
የትግራይ ተወላጆች ወደ አስመራ ሄደው ኤርትራውያንም ወደ መቀለ መጥተው አሁንም አንድ መሆናችን የሚያሳይ ፍቅርና መተሳሰብ ነው የተመለከት ነው። የሆነ ኃይል ሊለያየን አይችልም የሚሉ ሐሳቦች ናቸው እየተንጸባረቁ የሚገኙት። ስለሆነም ምክንያቱ በማይታወቅ የተዘጉ የመገናኛ መስመሮች ሊከፈቱ ይገባል። ለዘላቂ ሰላምም እኛ የትግራይና የኤርትራ ወጣቶች ከፍተኛ ሚና እንድንጫወት ማህበራችን ጥሪውን ያቀርባል ነው ያለው። በጉባኤው ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ባደረጉት ንግግር የትግራይ ወጣቶች ከሌሎች ህዝቦች ጋር ተከባብሮ የመኖር ምኞት፣ ፍላጎት፣ ልምድና ባህል ያለው የሌሎችን መብቶች የማይነካ መሆኑን አስመስክሯል። በዚህም የትግራይ ሰላም በወጣቱ ተጠብቆ ይገኛል ብለዋል።
መናሰ የትግራይ ዘካይዶ ወህልል ቃልሲ ለቲ ትግራይ ናይ መፍራስን
የትግራይ ወጣቶች ባካሄዱት ትግል ትግራይን የማፍረስ ህዝቡን የመበተን ሙከራና ሴራ በሚገባ እየተከላከላችሁ በክልላችን ሰላም እንዲሰፍን የማይተካ አስተዋጽኦ እያበረከታችሁ ትገኛላችሁ። በተለያዩ የአገራችን ክፍሎች ይህን ሁሉ አለመረጋጋትና ቀውስ ሲፈጠር የትግራይ ወጣቶች የሰላም ዘብ በመሆን ትግራዊ ብቻ ሳይሆን ሁሉም ኢትዮጵያዊ በትግራይ በሰላምና ነጻነት የሚንቀሳቀስበት፣ የሚሰራበትና የሚኖርበት ሆኖ እንዲቀጥል የምታደርጉትን ጥረት የሚደነቅ ነው ያሉት። ምክትል ርዕሰ መስተዳድሩ አክለው የትግራይ ሰላም ስለተጠበቀ በዚህ ዓመት ለወጣቶች የሥራ ዕድል የሚፈጥሩ 1300 ባለሀብቶች በትግራይ የኢንቨስትመንት ፍቃድ አውጥተው ወደ ሥራ ለመግባት እየተንቀሳቀሱ ናቸው፣ ሥራም እየጀመሩ አሉ ብለዋል። በተጨማሪም ወጣቶች መኖሪያ ቤት እንዲገነቡ መሬት እየተመሩ መሆናቸውን ገልጸው መልካም አስተዳደር ለማስፈንም በቀበሌ ደረጃ ያለው አመራር በወጣት ምሁራን መተካቱን አመልክተዋል።
መናሰይ ትግራይ ከብዶም ከይኮነ ልቦ ማስፊሖም
የትግራይ ወጣቶች ሆድ ሳይሆን ልብ አስፍተው በሌላው የሀገራችን አካባቢዎች ተጋሩ ብቻም ሳይሆን ሌሎችም የሚታረዱበት፣ ለአመታት ያፈሩትን ሀብት በሚቀሙበት፣ ሰው ከስራውንና ኑሮውን በሚፈናቀልበት ጊዜ፣ ወጣቶች ለዩኒቨርሲቲ ትምህርትና ስፖርታዊ ውድድር በሄዱበት በሚገደሉበት ጊዜ ቻይነትና ትዕግስት አጠንክራችሁ ሌሎች ውስጣዊ ችግሮች ችላችሁ በመስመር ጸንታችሁ የህግ ልዕልና በማክበር በትግራይ የሚገኙ የሌሎች ኢትዮጵያውያን ነጻነትና ሰላም መጠበቃችሁ ሁሉም የሚያውቀው ነው። ይህ የፈጸማችሁትን ገድል በታሪክ ክልላችን፣ ሀገራችንና እንዲሁም ዓለም ለዘላለም የሚዘከር ነው ብለዋል። በዚሁ የትግራይ ወጣቶች ማህበር 9ኛ ጉባኤ ላይ ከሌሎች ክልሎች የገቡ የወጣቶች ማህበራት ተወካዮች፣ የመንግስት ባለስልጣናት፣ የተቃዋሚ የፖለቲካ ፓርቲዎች ተጠሪዎችና ትግራይ ውስጥ የሚገኙ ኤርትራውያን ወጣት ስደተኞች ተገኝቷል። የኤርትራ ወጣት ስደተኞች ተወካይ ቶፊቅ ኑር ሁሴን በጉባኤው ላይ ባስተላለፈው መልእክት የኤርትራና የትግራይ ወጣቶች በጋራ ባካሄዱት የትጥቅ ትግል የጋራ ጠላታቸውን አሸንፏል ብለዋል። ባለፉት 20 ዓመታት በነበረው አለመግባባት ሁለቱም ህዝቦች መጎዳታቸውን የገለጸው ቶፊቅ አሁን የተጀመረውን ግንኙነት በሚያጠናክር መንገድ መስራት እንደሚገባ አሳስቧል።
ንሕና ኤርትራውያን በህብሪ ተዓዲና ክንሳተፍ
እኛ ኤርትራውያን በእናንተ ጉባኤ በክብር እንድንሳተፍ የወሰዳችሁት መልካም መነሳሳት እናደንቃለን። በቀጣይም በሁለቱም ወንድማማች ህዝቦች የሚጠበቀው ግንኙነት እንዲጠናከርና ጽኑ እንዲሆን ያለን ምኞት ለመግለጽ እወዳለሁ ነው ያለው። የትግራይ ወጣቶች ማህበር 9ኛ ጉባኤ ነገ ግንቦት 27 ቀጥሎ እንደሚውል እንደሚጠናቀቅም ታውቋል። ያለፉት የማህበሩ ጉባኤዎች የወጣቶችን ተጠቃሚነት ለማረጋገጥ የሚያግዙ ውሳኔዎች የተላለፉባቸው እንደነበሩ የማህበሩ ቦርድ ሊቀመንበር አቶ ተክላይ ገብረመድህን አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
እንግዲህ አድማጮች የዛሬው ያዝነው ለጋቢና ያዝነው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን ልታደርሱን ትችላላችሁ።
በተጨማሪም ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። በዛም ላይ አስተያየት ካላችሁ አስተያየቶቻችሁን ላኩልን፣ ጠይቁ፣ ተወያዩ፣ ተነጋገሩ።
ጽዮን ግርማና ሀብታሙ ስዩም ዛሬ እንግዲህ አስተናጋጃችሁ ነበርን። ደህና ደሩልን። በነገው ፕሮግራማችን እንገናኛለን።
ሞክቢል ያበሮም አብሮን ነበረ ፕሮግራሙን በመምራት። ደህና ሁኑ። በነገራችን ላይ በነገው ዕለት የኢድ በዓል ይከበራል። ልዩ ፕሮግራም ይዘን እንመለሳለን። መልካም ምሽት። ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ